ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሉዓላዊነት የህዝቧን አንድነት በማስተባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመከታተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ስለኝ አድማጮቻችን እንደምን ሰንታችኋል? ዛሬ ቀኑ ህዳር 25 ቀን 2014 ዓመተ ምህረት ሳምንታዊ ዝግጅታችንን ጀምረናል። እንግዲህ እንደተለመደው ዝግጅታችንን በወቅታዊ በሀገራችን ጉዳይ ላይ ያለንን ግንዛቤ ለማቅረብ እንሞክረን እናቀርባለን። አታችሁን ከኛ ጋር እንድትሳልፉ እየጋበዘ ወደ ፕሮግራማችን ነው የምንገባው። እንግዲህ በዚህ ሳምንት ካለፈው ሳምንት ትንሽ የተለየ ነው። የተለየም የተሻለም ነው። ለእኔ የተሻለም ነው ወደሚለው ሄዳለሁኝ። ምክንያቶችም ባሉ የተለያዩ ምክንያቶች ይኖሩኛል። ለማንኛቸውም ሳምንቱ ካለፈው ሳምንት የተለየም ነው። ባለፈው ሳምንት ጠቅላይ ሚኒስትሩ ወደ አፋር አካባቢ ሄደው ጦሩን ከዛሬ ጀምሮ እንመራለሁኝ ብለው ነበረ። በቅዳሜኛ ፕሮግራም ስራ ነው ሁለታ ደግሞ ነገ ጠዋቴን ቦታ ይዛለሁኝ እንይዛለን ብለው መግለጫ ሰጡ። ከዛም እየቀጠለ በዛው እየሄደ ነው ያለው ነገር እየው እና አንዳንዴ ቁጭ ብለን ስትመለከተው እንዴት ነው ጦር ሜዳ ተሄዶ ነገ ጠዋት ይህን ቦታ ይዛለሁ ብሎ ሲባል ልክ መርካቶ ሄዶ ነገ ሽንኩርት ገዛለሁ አይነት ነገር ሆኖ ትንሽ ሁኔታዎች ምን ማለት ነው ወደሚለው ነበር። ግን ብዙ ጊዜ ነገሮችን ስንመነዝራቸው እንግዲህ ህልም እንደ ተርጓሚ ነው ይባላልና እኛ ነገሮችን በተለያየ መልኩ ስንመነዝራቸው ግን ሰኞና ማክሰኞ አዳምጡ፣ ሰኞና ማክሰኞ በእሳት ሬዲዮ በእሳት ቴሌቪዥን እለታዊ ፕሮግራም ላይ ውይይቶችን ተከታትላችሁ ከሆነ ብለኒ ስዩም የሰጠችውን መግለጫ ተከታትላችሁ ከሆነ አንድ ቦታ ላይ ጠቅላይ ሚኒስትሩ ብሊንክ አድርጓል። ማለት ምንድን ነው? የትግራይ ክልላዊ መንግስት ጦርነቱ እንግዲህ ከተጀመረ አሁን በትግራይ ክልላዊ መንግስትና በኢትዮጵያ መንግስት መሃል ጦርነቱ ከተጀመረ አመት ከአንድ ወር ሆነው ዛሬ ልክ አመት ከአንድ ወር ሆነው መሰለኝ የሚሆነው እና ጥያቄዎች ነበሩ። በተለይ ከሰኔው የኢትዮጵያ መከላከያ ሰራዊት ወጣሁ ካለ በኋላ የተጠየቁ ጥያቄዎች ነበሩ። ባንክ እንዲከፈት፣ የእህል እርዳታው እንዲቀርብ፣ መሰረተ ልማቶች ለምሳሌ ውሃ ስልክና መብራት እንዲቀጥሉ፣ ባንኩም እንዲቀጥል የሚሉ እነዚህ ነገሮች ከሌሉ የማነው ስሙ የተኩስ አቁም ስምምነት አይደረግም የሚል ነበረ እና በእሁድ ሰኞ ማክሰኞ ፕሮግራሞችና የብለኒ ስዩምን ኢንተርቪው ላይ እስከ 1000 መኪና የሚሆን እህል እንደሚሄድ ሊቀርብ እንደተዘጋጁ ገንዘብም ጨምሮ ሊሄድ እንደተዘጋጁ ሊላክ እንደተዘጋጀ በመንግስት በኩል ስትናገር፣ እሳት ሰኞና ማክሰኞ ግን ምንድን ያሉት እሳቶች የወያኔ ሰራዊት ኮሪደር ተሰጥቶት እንዲወጣ ንግግር እየተደረገ ነው ግን ማረጋጋት አልተቻለም አሉ። ይሄ ምንድነው የሚያሳየው? ብዙ ጊዜ ጠቅላይ ሚኒስትሩ አንድ ነገር ሲፈልጉ በሰው ነው መላእክት የሚልኩት ይሄን ነገር ሊያደርጉ ነውና የጠቅላይ ሚኒስትሩን መንገድ ወዴት ነው የሚለውን ነገር ለማወቅ ከተፈለገ ቀደም እንዳልኳችሁ ህልም እንደፈጁን እንደተባለው የሚሄደው የት ነው? እሳት ላይ ነው የሚሄደው። እሳት ሳዳምጣቸው እነሱ ይነግሩናል በተለያየ መልኩ ይናገራሉ። ከሁለት ከሶስት ቀን በኋላ ያድርጊቶች ይሆናሉና ሰኞና ማክሰኞ እንደዛ ብሎ ሲሉ እሳት ላይ የብሌኒንም ንግራዳምጨው ምንድነው ሰዎቹ አዲስ አበባ ልንገባ ነው ይያሉ አሁን እንዴት ሊመጣ ቻለ የሚል ቢጌ ነገሮችን ሮብለት አጧት ግን ስነሳ ተለቀቁ ሄዱ ምናምን ሲባል እዴ ሰዓቶች ለካ ነግረውናል ጠቅላይ ሚኒስትሩ ነግረውናል ባንድም በሌላ መልኩ እህል ያቀርቡ ህዋትም ካማራ ክልል ሊወጣ ተስማምቷል የሚል ድምዳሜ ላይ ነው። ከዛ በኋላ ያለው እንግዲህ አሸነፍን ጣጣፋን ምናምን የሚል በመንግስት በኩል የተደረገ ነገር አለ። እርግጥ በአፋር በኩል ከፍተኛ ጉዳት ደርሶባቸዋል ህዋት የትግራይ ዲፌንስ ሰራዊት ምክንያቱም ድሮን ነበረ በድሮ አማካኝነት ካኪስታን ባለበት በተለይ ኦልሞስት በሙሉ ተደምሷል ማለት ይቻላል። ግን በዛው መጠን የተማረኩ ልዩ መሳሪያዎች ልዩ ልዩ ታንኮችና ወታደሮችም ደግሞ አብረው ከትግራይ ሰራዊት ጋር አብረው ወጥተዋል። ይህን ማመጣላችሁ ምንድን ነው? ለእኔ ጥሩ ሳምንት ነው ያልኩት። ቢያንስ ያለ ጦርነት ነገሮች የሚቋጩበት መንገድ መጣ ወደሚለውን ሄድኩት። ሞት መብቃት አለበት። ጦርነት መቆም አለበት። አገር ወድሟል። ህዝብ ተሰዷል፣ ተቸግሯል፣ ተርቧል። ስለዚህ በእንደዚህ አይነት ስምምነት የትግራይ ሰራዊት ከያዘው ቦታ ከለቀቀና ጥሎ ከወጣ ባንድም ሆነ በሌላ መልኩ እዛ አካባቢ ጥሎ የወጣበት አካባቢ ጦርነት አይንቁ አይሆን ማለት ነው። ስለዚህ የሚሞት ሰው የለም። የሰው ህይወት ነው ትልቁ ነገር። ይሄ በኢትዮጵያ ቴሌቪዥን በፋና በጠቅላይ ሚኒስትሩ ቢሮ በምናምን አሸነፍን ድባቅ አደረገን የሚባለው ግን ውሸት ነው። ግድ የላችሁም፣ ውሸት ነው። ያሸንፉበት ነገር የለም። ማሸነፍ ማለት እኮ እንዴት ነው? ማሸነፍ እናውቀዋለን እኮ ማሸነፍ እንደነበረ እንዴት እንደተነገረም እናውቀዋለን። በሁለቱም በኩል በምስልም በቪዲዮም ስላየ ነው ማለት ነው። ያሸነፈ ሰው የለም። አሸነፈ ቢባል ምንድን ነው? በሁለቱም በኩል ያሉ ወታደሮች አልሞቱም። በዚህ ሳምንት ቢያንስ የሞቶች ቁጥር ቀንሷል። ትልቁ ነገር ነው። ሁለተኛ ወደፊት የተኩስ አቁም ስምምነት ሆኖ ሊሄድ ይችላል። ስለዚህ ወደፊት ጥሩ ተስፋ ሊኖር ይችላል የሚለውን ነገር ነው ማየት መፈልገው እንጂ ከሌት አሸንፏል ከሌት ተሸንፏል የሚባለው ነገር ላይ መግባት ማልፈልግም። ይሄ በመንግስት የሚወራው ወሬ ውሸት ነው ከሞላ ጎደል። ሮብ ለታ ነው የሆነው። ሐሙስ አርብ ለታ ምንም ነገር የለም። ዛሬም ምንም ነገር የለም። ያሸነፍን ፎከር ምናምን ያሉት ነው በሙሉ የተደረሱ። በቃ ምንም ነገር የለም። ግን አንድ ነገር ልነግራችኋለሁ። ጦርነቱ አልቆመም። አሁንም አነስ አነስ ያሉ ግጭቶች አሉ። ጋሸና የሚባለው ቦታ ላይ በሁለት ነው በሶስት አቅጣጫ የመንግስት ወታደሮች፣ በነገራችን ላይ የኢትዮጵያ መንግስት ሰራዊት የለውም። የሰራዊቱ የለም ብዬ የተናገርኩት ከስድስት ወር በፊት ነው። ገና ትግራይን ለቀው ሳይወጡ የኢትዮጵያ ሰራዊት የለም ብያችኋለሁኝ። አሁንም የለም። ያ የሚታወቀው ሰራዊት የለም። አሁን ያለው የአማራ ሚሊሻ አለ፣ የአማራ ፋኖ አለ፣ የአማራ ልዩ ኃይል አለ። እየሄደም እየሞት ያለውም እሱ ነው። በትግራይም በኩል የሚሞት አለ። ጀስ አንዱ ሞቶ አንደኛው እንትን የሚያደርግበት የለም። ግን እያለቀ ያለው ግን የአማራው ክልል ዘማች ነው። የሂዩመን ዌቭ ይሉታል ወይንም ደግሞ የህዝብ ማዕበል ተልኮ ለማሸነፍ የተደረጉ ብዙ ሙከራዎች ከሽፏል። በመንግስት በኩል ያደረጉት የከሸፉትም ብዙዎቹ ሞተዋል፣ ቆስሏል፣ ተማርኳል። ከሳምንት በፊት የሳት ጋዜጠኛ ደብረ ብርሃን ሆስፒታል ሄዳ ነበረ እና ከዛ ሄዳ ያስተላልፋቸው ያዳመጠ ሰው አለ ብዬ ገምታለሁ። እኔ ሁሉንም ስለማዳምጣቸው ለዚህ ነው እንደ ልብ የምናገረው። እና ስትናገር የመከላከያ ሚሊሻ ሆነው ይሄዱ የቆሰሉትን ሰዎች ስትገልጻቸው ህሊና ላለው ሰው ለምን ቆሰሉ? ጠቅላይ ሚኒስትር አብይ ለምን እንደዚህ ጨካኝ ሆኑ? ጠቅላይ ሚኒስትር አብይ የኢሳያስ አፈወርቂን አጀንዳ ለማስፈጸም ለምን ይህን ያማራውን ልጅ ሄደው ማገዱት? እርግጥ እሷ ከደቡብም የመጡ ልጆች እንዳሉበት ተናግራለች። ግን በብዛት እየሞት ያለው ግን እሱን ይሄ ደሴን ከመያዙ በፊት፣ ኮምቦልቻ ከመያዙ በፊት፣ ወልዲያ ከመያዙ በፊት ሆስፒታሎች በሙሉ ተጨናንቀው ያሉት በኢትዮጵያ መከላከያ ስር ወይም ደግሞ ከኢትዮጵያ መከላከያ ስር ጋርነን ብለው ይዋጉ በነበሩ ቁስለኞች ነው። ይሄ የሚያሳፍር የሚያሳዝን ነው። ለዚህ ነው ጠቅላይ ሚኒስትሩ ትክክል ያልሆነ ስራ ሰርተዋል፣ ብዙ ህይወት እንዲጠፋ ምክንያት ሆነዋል። ለምክንያታቸው ዋናው ደግሞ አንዱ የኢሳያስ አፈወርቂን አጀንዳ ለማስፈጸም፣ ሌላው ደግሞ በሳቸው በኩል ደግሞ የትግራይ ክልላዊ መንግስትን በሳቸው ስር ተጠሪ ሆኖ ተገዢ ሆኖ ለማንበርከክ የታለመ ነው። የተሳካ አይመስለኝም። እንግዲህ እሱን ታሪክና ጊዜ ይወስነዋል። እና እነዚህ ነገሮች እየቆዩ አሁን በተለያየ መልኩ ተደመሰሰ። በአጫዳ በሌ ትላንትና ሲናገር ሰምቸው የአማራን ንብረት ያጠፋ የወያኔ ታጋይና ወያኔ የአማራ ህዝብ ድንጋይ ቆልሎ መንገድ ዘግቶ በቀል መመለስ አለበታልና ተናገረ። ትላንትና ኢንተርቪው በአጫዳ በሌና አዳምጡት። አንዳርጋቸው ጸጌ የተናገረውን ታስታውሳለህ? አንዳንድ ጊዜ ስለ ሰውዬ ማውራትም አልፈልግም፣ ግን አንዳንዴ የዘር ማጥፋት ወንጀል በሚመሰረትበት ጊዜ አንዱ ተጠያቂው በአጫዳ በሌ፣ ሌሎች አዝማሪና ስፖርተኞችም አሉ፣ የሚዲያ ሰዎች አሉ፣ አክቲቪስቶችም ደግሞ አሉበት። አሁን ከሰሞኑ የምናያቸው የቀድሞ ታጋዮች ቢስሚላ ይበልና ግደለው፣ በስመ አብ ብለህ ግደለው ብለው የሚመክሩ ጡረተኛ ጀነራሎችም ሰምተናል። እነዚህ ሁሉ ችግር ነው የሚመጣው። በሽምግልና እድሜያቸው ተዉ በቃ ማለት ሲገባ ይህን ማድረግ አልቻሉም። እና እነዚህ ነገሮች ናቸው እንግዲህ ከሰሞኑ ዋናው እና በጥሩ ሊሄድ ይችላል ብዬ አልኩት። ግን አሁን ሌላ ችግር መጣ። ችግሩ ምንድን ነው? በመንግስት በኩል ፉከራዎች ሌለው ዛሬም ድረስ አለ። አሁን ጠዋት ከመውጣቴም በፊት ጀግናው ሰራዊት የሚባል ቪዲዮን ተመልከቱ። ኢትዮጵያ ሰራዊት የሚባል ነገር የለም። ለዚህ ነው በቪዲዮ መንግስት የሚያወጣው ቪዲዮ ስትመለከቱት የኢትዮጵያ ሰራዊት የለም እዛ ውስጥ። ትላልቆቹ አሉ ግን አዋጊ ተዋጊ የምትላቸው በዝቅተኛ ደረጃ ያሉት የሉም። እና ትላንትና መግለጫ ወጥቷል። ግቡ ህወሓት በጣም ደስ የሚለው ህወሓት የመንግስት ስጋት እንዳይሆን ማድረግ ነው ነው የሚለው። በቃ የጦርነቱ ግባት መጨረሻው በቃ የመጨረሻ ሄዶ አሁን የትላንትና የተወሰኑ እና መንግስት ያወጣው አሁን መደምሰስ ምናምን የሚባለው ነገር ቀረ የለም። አሁን የመንግስት ስጋት እስካልሆነ ጊዜ ድረስ መኖር ይችላል ነው። ብሊንክ ካደረጉ ጠቅላይ ሚኒስትሩ ሲባል ከዚህ ነው የምንጀምረው። ምክንያቱም ወደ ስልጣናቸው መጥቶባቸዋል። እነዚህን በሙሉ ትመለከቱና ይሄ አክቲቪስቱ ቴሌቪዥኑ ዩቱበሩ ፌስቡክ ያሉት ሁሉንም ደማምረን በቃ ወያኔ አፈር ከድሜ ዳሰ ምናምን ሲል እነሱም ደግሞ የራሳቸው አካይ ስላላቸው ዝም አሉ። እስከ ትላንትና ጊዜ ድረስ በትግራይ ዲፌንስ ፎርስ እና ትላንትና ጌታቸው ረዳ ተናገረ፣ ትዊት አደረገ። ታደሰ ወረዳ ጀነራል ታደሰ ወረዳ ተገዳላይ ታደሰ ወረዳ መግለጫ ሰጡ። ዛሬ ከጥቂት ሰዓቶች በፊት ደብረጽዮን መግለጫ ሰጥቷል። ሶስቱም የሚሉት ምንድን ነው? ቀደም ብዬ ተናገርኩት ጦርነቱ አልቆመም ያልኩት ምንድን ነው? ሶስቱም የሚናገሩት አንድ ነገር ነው። እንዳስፈላጊነቱ ከስትራቴጂክ ቦታ የፖለቲካም የጦርም ስትራቴጂክ ከሆኑ ቦታዎች ለቀን ወጥተናል። ምክንያት ግን አለን። ለሚያዳምጠው ላዳምጠው ሰው በሌላ በኩል ቅድም ያልኳችሁ ሂውመን ዌቭ የሚባለው የህዝብ ማዕበል ከጎጃም ከጎንደር የተንቀሳቀሰ ነበረ። እሱ ካለፈው ሳምንት ጀምሮ በነታማኝ አማካኝነት የተቆሰቆሳለ እነሱ አለ። ግን አንዱ የልሂቃኑ የአማራ መሪዎችና ልሂቃኖች አካሄድ የሚያምር አይደለም አሉ። እና እነዚህን ብቻ በተዘዋዋሪ አድርገው ለታክቲካል ብለን አፈግፍገናል ወይም ጥለን ወጥተናል አሉ። ግን ያደረግነው ነገሮችን ለአንዴና ለመጨረሻ ለመቋጨት ነው እንጂ ያቆምነው ነገር የለም ብለው ለደጋፊዎቻቸው ያን መልእክት አስተላልፈዋል። በማያዳግም ሁኔታ ይሄ መንግስት መሄድ አለበት፣ መወገድ አለበት። ስለዚህ ያንን ነገር ለማድረግ አካሄዳችን መስተካከል አለብን፣ ሁኔታዎችን መፈተሽ አለብን፣ አቅጣጫችንን መቀየር አለብን ብሏል። ለዚህ ነው ጦርነቱ ገና አላበቃም። የሚያበቃም መስሎ አይታይም። አሁን እንደው ዝም ብሎ ሰው ሲመለከት እንመለከተው ማለት ነው። እነዚህ ነገሮች አሉና የፈንጠዝያውን ምናምን ነገሮችን ለጊዜው ሲጋባ አድርገን እንመልከት፣ እንጠብቅ። የሁለት የጦርነት አካሄድ የሚተነትኑ ሰዎችን ሰሞኑ ዝም ብለህ ለሚያዳምጥ ሰው ከአንደኛው በስተቀር አንደኛው በጣም በጣም ጥንቃቄ በተሞላበት መልኩ ግድ የለም ሁለት ቀን ሶስት ቀን እንጠብቅ እያለ ነው የሚናገረው። አልፎ አልፎ የሚናገራቸው ነገሮች አሉ። እንዳለፈው ሳምንት ግን የበረታ ነገር ብዙም አይናገርም። ወይ በመንግስት በኩል ጫና ተደርሶበታል ሊሆንም ይችላል። አካ አነጋገሩም አካሄዱም ትንሽ ለወጥ ብሏል፣ ግን መረጃ ይሰጣል። አንደኛው ግን እንደ በፊቱ ነው አለው። የራሱ መለኪ ያለው የሳተላይት እንትኖችን ፒክቸር ባያሳየንም ማፖቹና የሰራዊቱ አካሄድ ወዴትና ወዴት እንደሚሄድ የአሁኑም ብቻ ሳይሆን የወደፊቱን የሚቀኝበታልና እነሱን ሁሉ ለተመለከተ ሰው አሸናፊና ተሸናፊ። በነገራችን ላይ የእርስ በርስ ጦርነት ነው ያለን ሀገራችን እና የመሳፍንት አገዛዝ አይነት ነገር ነው ጦርነቱ እንደው እና የእርስ በርስ ጦርነት ላይ አሸናፊም ተሸናፊም የለም። ሁሉም ተሸናፊ ነው። አገር በተለይ ትሸነፋለች፣ ትደክባለች፣ ትወድቃለች፣ ትደህያለች፣ ልጆቿን ታጣለች፣ ትራባለች። እነዚህን ነገሮች ማየት የተሳነን የአእምሮ ድህነት ያለብን ሰዎች ስለበዛን ስለ ሀገራችን ሳይሆን የምናደርስ ምን እያደረግን ያለ ነው ስለ ግለሰብ ስልጣንና መኖር አለመኖር ወይንም ደግሞ የሄደው አይመና ይመለሰል ከሚለው ነው። ትልቅ አትራፊ ማን ነው መሰላችሁ? አሁን አዳምጡ። ትልቁ አትራፊ ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ አፉን ዝግት አድርጎ ቁጭ ብሎ ኢትዮ አሜሪካን የሚል ፍልፈሎች አውጥቶ በየከተማው የኢትዮጵያና የኤርትራ ባንዲራ ይባላል፣ ግን በጣም ደምቆና በስቶ የሚታየው የኤርትራ ባንዲራ በያዙ ሰዎች አማካኝነት ተጠቃሚው አሸናፊው ኢሳያስ አፈወርቂ ነው። ለጊዜው ነው አልመናችሁ፣ ለጊዜው ኤርትራውያን ሲወጡ ለሀገራቸው ለኤርትራ ብለው ነው የሚወጡት። ኢትዮጵያኖች ሲወጡ ወይ ያለውን ባለስልጣን ለመቃወም ወይንም ያለውን ባለስልጣን ለመደገፍ ብለው ነው የሚወጡት። ልዩነቱን ተመልከቱ። ለኢትዮጵያ ተብሎ ተወጥቶ ቢሆን ኖሮ ኢትዮጵያኖች ወጥተው ቢሆን ኖሮ ሲጀመር ከኢሳያስ አፈወርቂ ሰዎች ጋር ሰልፍም አይወጣም። ኤርትራ ኤርትራ ነች፣ ኢትዮጵያ ኢትዮጵያ ነች፣ ሌላ ነገር የለውም። ግን የጠላት የጠላት ወዳጅ በሚለው መንፈስ የሌላ ሀገር ሰው ወጥቶ አምጥቶ በአውሮፕላን ሲያስደበድብ፣ ሴቶቹን ሲያስደፍር፣ እናቶችን ሲያስገድሉ አክሱም ላይ አንድ እናት 17 ቤተሰቦች ልጃቸውና የልጅ ልጆቻቸው ወንድማቸውን ጨምሮ 17 ሰዎች ናቸው የሞቱባቸው በአንድ ቀን በኤርትራውኖች አክሱም ውስጥ። ይህን ካደረገ አመራር ከሚሰጥ ሰው ጋር ነው የተሰለፋችሁ ኢትዮጵያኖች። ስለዚህ ነው አብይን ደግፋችሁ እንጂ ኢትዮጵያን ደግፋችሁ አይደለም። ኢትዮጵያን ደግፋችሁ ቢሆን ኖሮ ኢሳያስ አፈወርቂ የገባበት ገብታችሁ ታፈርሶት ነበር፣ ወይም ደግሞ ትቃወሙ ነበር፣ ቢያንስ ትቃወሙ ነበር። መቃወም ግን አልፈለጋችሁም። የጠላችሁት ወያኔ ነው ኢህአዴግን፣ የጠላችሁት የደገፋችሁት የወደዳችሁት አብይን ነው። በተዘዋዋሪ ወያኔን በምትጠሉበት ጊዜ በወያኔም ሰበብ ይሁን በምንም መጥቶ ግን የተገደለው የሞተው የታረዘው የተገደለው የወያኔ ይሄ ስራ ነው ተብሎ ከገደል ላይ ተተኩሶ ተገድሎ ገደል ላይ ሲጣል ያን ይዛችሁ አይታችሁ አጫውጫባችሁ ዝም ያላችሁ የትግራይን ህዝብ ነው ትል ያደረጋችሁት። የሃይማኖት አባቶችም ጨምሮ ነው። ዛሬ የሃይማኖት አባቶች የሃይማኖት ጉባኤ የሚባሉ ከንቶች፣ ለእኔ ከንቶች ናቸው፣ ለማውገዝ መግለጫ ወጡ። የሚያውገዝ ምንድን ነው? የህወሓት መንግስት ወይም የህወሓት የመጨረሻ ሰዓት ላይ ሀሳቡን ስለቀየረ፣ የመጨረሻ ሰዓት ላይ ሀሳቡን የቀየረ ብቻዬን አይደለም፣ ሌሎቹም የኢትዮጵያ ችግር የእኔ ብቻ ችግር አይደለም፣ እኔና የፌዴራል መንግስት ችግር አይደለም። የኢትዮጵያ ችግር በአሁኑ ሰዓት አሁን ያለበት ደረጃ የሌሎቹን የሚያተካክል ስለሆነ እነሱም አብረው ይምጡ ነው ያለው። ሽማግሌና ቄሶች ሆናችሁ ሄዳችሁ ሰዎች ግን የለም ሁሉን ተውና ከእናንተ ጋር አሁን ከእናንተ ጋር ተደራደሩና እናንተ ለአብይ እጃችሁን ስጡና ሌሎቹን ደግሞ ወደፊት እናነጋግራለን ያሉት። ስለዚህ እየዋሹ ነበረ፣ ዋሽተዋል፣ አሁንም እየዋሹ ነው። አሁንም ያወገዙት እምቢ አለን ብለው ለመኮነን የመጡት እንጂ ተመስገን አሁን ወደ ሰላም ሊመጣ ይችላል ብለው ለማለት እንኳን ሙከራ አላደረጉምና አሳፋሪዎች ናቸው። ይሄ ውጭም ያሉት ውስጥም ያሉትም ነው። ውስጥ ያሉት በስልጣናቸው፣ ውጭ ያሉት ምእመኑን በማሳሳት መስቀል ይዞ ሰልፍ ውጡ ብሎ በየቤተ ክርስቲያናቱ በመጮህ በነገራችን ላይ ሁለት ቤተ ክርስቲያኖች አልነግራቸው እነማን እንደሆኑ፣ ሁለት ቤተ ክርስቲያኖች አግባብነት በሌለው ሁኔታ ጊቪንግ ቱስድ የሚባል እንትን ላይ አግባብነት በሌለው ሁኔታ ተሳትፎ በማድረግ ገንዘብ ለመሰብሰብ ሙከራ አድርገዋልም። ያ በምድሩም በሰማዩም፣ በሰማዩ እንደማይቃ አይቀበሉትም የሃይማኖት አባት ስኮን፣ በምድራዊ ደግሞ በህግ ያስጠይቃል። እነዚህን ነገሮች ልክስክስነት ነው። ምእመኑ አምኖ ካልሰጣችሁ የሌላ ሰው ገንዘብ ለማምጣት ማይሆን ተንኮል መስራቱ ትክክል አይደለም። በጣም በጣም ኖር ነው። ማፈር አለባችሁ። የዛ እነዚህ ቤተክርስቲያን አባቶች የሆናችሁ ሰዎች ማፈር አለባችሁ። አሳፋሪዎች ናችሁ። ጦርነት ደግፎ ከማስወጣት በስተቀር እንደዚህ የተልከሰከሰ የገንዘብ ስብሰባ አሰባሰብ ለማድረግ የሄዳችሁበትም ትክክል አይደለም። እግረ መንገዴን የሃይማኖት አባቶች ከተነሳ ከሚለው ነው። ይህን እንደው ከሞላ ጎደል በዚህ ሂድና ሌላ ምን ሄድበታለን። በኦሮሚያ ክልል በምስራቅ ሸዋ ዞን ፈንታሌ ወረዳ ከድር ሀሳ ቦሩ የተባሉ አባገዳ ተገለዋል። የተገደሉበትም ዋና ምክንያት የተገደሉበት ዋና ምክንያት አረብ ኃይለ ስላሴ የፈረንጅ ስራ እኮ ብዙም አይገባኝም እና ይቅርታ አድርጉልኝ። ስለሌላ ድምፅ ከሌላ ቦታ የመጣለ ለማጥፋት እየሞከርኩ ነው፣ አልቻልኩኝም፣ አጠፋዋለሁኝ። እሺ። እና ለማንኛቸውም እኚህ ሰው ተገሏል። የተገደሉበት ዋና ምክንያት የተባለው በምክንያትነት የተሰጠው ነው የተሰጠው ነገርየው የኦሮሞ ሸኔ የተባለ ወይም ደግሞ የትግራይ የኦሮሞ ተዋጊዎች በመተሐራ በኩል ሄደው የጅቡቲን መስመር እንዘጋለን ብለው ነበረ። በመሀል እዛ ያሉ ኦሮሞ አግዘዋል፣ ለማገዝ ተዘጋጅተዋል በሚል በነበረ ጭቅጭቅ የነበረ አለመግባባት ነበር ከመንግስት ጋር እና ስብሰባ ላይ ያሉ የተገደሉት 14 ናቸው። ግን ይህ ሰውዬ ዋና መሪ ሆነው ጎልቶ መውጣታቸው እሱ ተገልጿል። ይህ የሚያሳየው እንግዲህ በየቦታው ይሄ እኔን ያልደገፍክ የሚባለው ሁኔታ ላይ እየተገባ ነው ያለው እና እሱ ነው። በመተሐራ እንግዲህ ሩቆም አይደለች፣ ከአዲስ አበባ ሩቆም አይደለ፣ በሞጆን በናዝሬት እና ከናዝሬት ወጣ ብሎ የምትገኝ መንደር ነች። ሄጄ ስላየሁት አዋሽ ፈንታሌን የዛሬ 10 ዓመት ሄጄ ስላየሁት አንዳንድ ሯቾችን ስለማውቀው መሳሪያ ሁልጊዜ ታጥቀው የሚሄዱ ካራና መሳሪያ ታጥቀው የሚሄዱ ናቸው። እዛ አካባቢ ስላየኋቸው ነው እንደዚህ ማድረግ። ለማንኛቸውም እዛ ሰዎች ተገድለዋል፣ ብዙ ችግሮች ተፈጥረዋል። ምን እንደሚደረግም የታወቀ ነገር የለውም። የከረዩ በዛ አካባቢ ያለው በአማራ ክልል በጋሸና ግንባር ላሊበላን ጨምሮ በወረይሉ ግንባር በሰሜን ሸዋ ግንባር የትግራይ መከላከያ ኃይል ስልታዊ ማፈግፈግ ለቆ የወጣባቸው አካባቢዎች ሆኖ በሰሞኑ ቀደም ብዬ እንደነገርኳችሁ ተነግሯል። በትግራይ ከወራት በኋላ ለመጀመሪያ ጊዜ እርዳታ የጫኑ መኪናዎች ገብቷል። ወይዘሮ ብሌን የተናገረችው ነው። 3100 በላይ ነው ይሆናል ብላ ያልተናገረችው እስካሁን 171 ደርሷል። ሌሎች እየተንቀሳቀሱ ነው ብሎ የተባበሩት መንግስታት ድርጅት ዋና ጸሐፊ ፕሬዚደንት ተናግረዋል። ስለዚህ እሱ ነው። በዛው መጠን ደግሞ ድሮን የመብራት የተከዜ ግድብ ማከፋፈያው ከግድቡ ወጥቶ ማከፋፈያው በድሮን ተመቷል። ልክ እንደ ጧፍ ሲነድን ያየሁት ቪዲዮን የተመለከትኩት። በአንድ በኩል አንድ ነገር ማድረግ ይፈልጋል ጠቅላይ ሚኒስትሩ፣ በሌላ መልኩ ደግሞ ሌላ ነገር ያደርጋል። እና እነዚህ ነገሮች አሉ። ዛሬም የእርዳታ አውሮፕላን አድራሽ በሚሄድበት ጊዜ አንቶኖቭና ድሮን ለመላክ አንቶኖቭ ሲሽከረከር ነበረ። እንግዲህ ያን የእርዳታ እህል ተከትሎ የሚመጣ ይሄ ለሁለተኛ ጊዜ ነው። ከዚህ በፊትም እንደዚሁ ሙከራ ተደርጓል። ታርጌቱ ምን እንደሆነ ባይገባኝም ግን ያንን ለማድረግ የተደረጉ ሙከራዎች አሉ። ዛሬም ይሄ ነገር ተደርጓል። ይሄ ነገር በዓለም አቀፍ እንትን ሊያስጠይቅ ይችላል። አንዳንዴ ችግር አለ። የኢትዮጵያ መንግስት የራሱን ከራሱ ጋር ስለሚወራ ችግር አለው። እና ቀደም ብዬ ተነገርኳችሁ ጌታቸው ረዳ ትላንትና ትዊት አድርጓል። ታደሰ ወረዳ ተናግሯል። ደብረ ጽዮን ዛሬ ተናግረዋል። እነዚህ ዋና ዋናዎቹ ነገሮች ናቸው። ከዚህ ውስጥ እንግዲህ ሰፋ ያለ ነገር ደግሞ አለኝ። ለምን እና ምንድን የሆነ ያለው የሚለውን ነገር ደግሞ ይችን ማስታወቂያ እንካተልና ተመልሰን እንመጣለን። አድማጮች የምታዳምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል።
የእርሶ ጉዳይ የእኛም ጉዳይ ነው። ግን የፌዴራል ታክስን በተመለከተ በዚህ ዓመት ብዙ ለውጥና ማሻሻያዎች መደረጋቸውንና ብዙ የተሻሩ ሕጎችም እንዳሉ ሰምተዋል። ወሬውን ከሰሙ ታዲያ ምን ነው እስካሁን ጉዳዮትን ሳይከታተሉ ቆዩ?
ስራይ ጠፋ አስሮ የሚያወለይ
መፍቴው ቀላል ነው። የረጅም ጊዜ ልምድን ያካበተውና በሙያው አንቱታን የተቸረው ዳዊት የአካውንቲንግና የታክስ አገልግሎት በፌዴራል ታክስ ላይ የተደረጉትን ለውጥና ማሻሻያዎች ጠንቅቆ የሚያውቅና በታክስ ጉዳይ ላይ በጥንቃቄና በህጋዊ መንገድ የሚሰራ ድርጅት አለሎት።
ይገርማል።
ቆይ ቆይ፣ ተገርመስ አትጨርስ፣ ሌላም የምስራች አለኝ። እንደው በአጋጣሚ በታክስ ጉዳይ ላይ አንዳች ጥያቄ ቢነሳ እንኳን ጉዳዩ የእርስዎ ብቻ ሳይሆን የዳዊትም ጉዳይ በመሆኑ ከጎኖ በመቆም ማግኘት ለሚገባው ጥቅም ይሟገታል። ክለርክስተን ከተማ 4008 ኢስት ፖይንት ዴሊዮን አቬኑ ላይ ይምጡ። ዘወትር ከሰኞ እስከ ቅዳሜ ከጠዋቱ 9 ሰዓት እስከ ምሽቱ 6 ሰዓት እንሰራለን። በ404-292-6711 ወይም በ404-579-5766 ይደውሉ። ዳዊት የአካውንቲንግና የታክስ አገልግሎት ድርጅት ከጭንቀቱ እናሳርፎታለን።
አድማጮች፣ ዳዊት አካውንቲንግ፣ ዳዊት ኢንሹራንስም የኦባማ ኬር ከኖቬምበር 1 እስከ ዲሰምበር 15 ድረስ የዚህ ዓመት እንትን አለ፣ ባነው ምዝገባ አለ። ስለዚህ ሄዳችሁ ተመዝገቡ። ኦባማ ኬር ጠቃሚ ነው፣ ርካሽም ነው። ብዙ እርዳታ ልታገኙበት ትችላላችሁ። አሁን አስከፊ የሆነበት የስራ ማጣት፣ የስራ የገቢ መቀነስም ስላለ እዛ ሄዳችሁ ገቢያችሁን አስተካክላችሁ ልትረዱበት ትችላላችሁ። አድራሻቸው 4008 ኢስት ፖንስ ዲዮን አቬኑ ክላርክስተን ነው። ስልክ ቁጥራቸው 404-292-6711 ወይም ደግሞ 404-579-5766 ነው። ስለዚህ ኢንሹራንስ ኤጀንሲ አለ። የሄልት ኬር የሄልት ወይም ደግሞ የጤና አገልግሎትን የኦባማ ኬርን ተጠቀሙ። ደውሉ፣ ሂዱና ጠይቁ ለማለት ያሉ ለማስታወስ ነው። አድማጮች እንግዲህ የምታዳምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ወደ ፕሮግራማችን ስንመለስና ሌላ ባለፈው ሳምንት ሰዓትን ሳዳምጥ አንድ ያገኘሁት መረጃ አለ። አያደርገውም ብዬ ነው የምጸልየው፣ ግን እነሱ ነገሮችን አቅልለው ያቀረቡት ያለፈው ቅዳሜ ዕለት ነው። በተለያየ እስር ቤቶች ብዙ የትግራይ ልጆች ታስረዋል። ወጣቶች፣ የስራ ሰዎች፣ ማን ነው ነጋዴዎች፣ በቃ ያሉ በየከተማው በየአካባቢው ያሉ የትግራይ ልጆች ተጋሮች ታስረዋል። ከዛ ውስጥ የቀድሞ ወይም ደግሞ የመከላከያ ሰራዊት አባል የነበሩ ወደ አርባ ምንጭ ነው እና ወደ ጅማ ተዘዋውሯል የተባሉ ነበሩ። እና ባለፈው ሳምንት የኢሳት ጋዜጠኞች ሲዘግቡ አንደኛው እስር ቤት ውስጥ አዳምጡ፣ የቅዳሜ ፕሮግራማቸው ነው። አንደኛው እስር ቤት ውስጥ ችግር ተፈጥሮ ነበረ። ችግሩ የተፈጠረው በእስረኞችና ተይዘው በነበሩ እስረኞችና በጠባቂዎች መሃል እስረኞቹ ሰብረው ለመውጣት ሲሞክሩ የጠባቂዎችን መሳሪያ ይዘው ነበረ። ጠባቂዎቹ የያዙትን መሳሪያ እንዲያወርዱ ሲጠየቁ አናወርድም በማለታቸው እርምጃ ተወስዶባቸዋል። ብዙም አይደለም ጥቂት ሰዎች ሞተዋል ተብሎ ተነግሯል። እነዚህ የመከላከያ ሰራዊት በሻለቃ በኮሎኔል ማዕረግ የነበሩ ሰዎች ናቸው። ምን ያህል ተገደሉ አናውቅም። ይሄ የእሳት ዜና ነው፣ እሳት ያወጣው ዜና ነው። ስለዚህ ወደፊት እነዚህ ሰዎች ሞቱ ተብሎ ቢነገርና አሟሟታቸው ጦር ሜዳ ነው ወይም ደግሞ ሲታኮሱ የሚባለው ነገር እሰት እንደሆነ ለማወቅ ያህል ነው። አሁን ዛሬ ጠዋት እሳት አይደለም የኢትዮጵያ ቴሌቪዥኖች እና የተለያዩ ኢትዮጵያ ቶች በሺዎች የሚቆጠሩ የትግራይ ተጋሩ ልጆችን ፎቶግራፋት ውስጥ አውጥተዋል። ያወጡት ፎቶግራፍ ምንድን ነው? እነዚህ ምርኮኞች ናቸው ተብሎ ነው። በሰሞኑ የተማረኩ ተብለው የተያዙ ናቸው። ችግሩ ምንድን ነው? እነዚህን ሰዎች የሚያውቋቸው ሰዎች አሉ። ቢያንስ አራት የአራት ልጆች ፎቶግራፍ አሁን የኢትዮጵያ ቴሌቪዥን የአማራ ማስ ሚዲያ ያቀረቧቸውን ፒክቸሮች አድርገው እሱን ይዘው እዛ ውስጥ ልጆቹን አንስ የእነሱን ፎቶግራፍ አንስተው የቀድሞ ፎቶግራፋቸውን አንድ ላይ አድርገው ይሄኛው ከዚህ ቦታ ይሄኛው ከዚህ ቦታ ብለው ያወጡት ነገር አሉ። እነዚህ ልጆች የታስሩ ናቸው። ቪዲዮን ስመለከተው ሴቶቹ ታኮ ጫማ አድርገዋል፣ ባክፓክ አላቸው። ለሽርሽር የወጡ ናቸው ይመስሉት። ወንዶቹ አንዳንዶቹ ከጫት ቤት ከምናምን የተወሰዱ ይመስላሉ። አም ሶሪ ይቅርታ አድርጉልኝ። እንደዚህ ማለት ግን በቃ ከነበሩበት ቦታ ተይዘው የታሰሩ የትግራይ ልጆች ናቸው። እነዚህን ምርኮኞች ተብሎ ነው የመጣው። በተጻራሪው ግን ከ20 ሺህ በላይ የመከላከያ ሰራዊት መቀሌ ውስጥ ሲታይ ግን የተነገረው ምንድነው? በእንትን በማነው ስሙ በካሜራ ትሪክ ተደርጎ የተደረገ ነው እና የኢትዮጵያ ሰራዊትም አይደለም ብሎ የሚክድ መንግስት ነው ያለው እና ውሸቶቹ ትንሽ መስመር እየሳቱ የመጡ ውሸቶች አሉበት እና ይህን ለመጠቆም ያህል ነው። የምናየውን ሁሉ አንመነው፣ ግድ የለ እንመርምር። ምክንያቱም አሁን የአራት ልጆች ፎቶግራፍ አይቻለሁ ከነስማቸው። አንደኛው ከአዲግራት ዩኒቨርሲቲ ይማር የነበረ ልጅ ነው፣ የተወሰደው ከዛ አካባቢ ነው። አንደኛው ከአዲስ አበባ ላፍቶ አካባቢ ነው። ከነ ስማቸው ከነ አድራሻቸው የድሮ ፎቶግራፋቸው የአሁኑ ፎቶግራፋቸውን ጎን ለጎን አድርገው ያወጡ ስላለ እነዚህ ነገሮች አዲስ እንትን ተጀምሯል። በነገ ዕለት የትግራይ ተወላጆች የሆኑ አዲስ አበባ በሙሉ እንዲሰበሰቡ ታዘዋል። የታዘዙበት ዋናው ምክንያት ምንድን ነው? የመከላከያ ሰራዊትን እንደግፋለን ብለው ሰልፍ ይሰለፋሉ ብሎ እንደው ማስታወቂያ ሁሉ ወጥቶ የትግራይ ልጆች ነገ የመከላከያ ሰራዊትን ደግፈው ሰልፍ ይወጣሉ የሚል ነገር በጣም የሚያስቅ ነገር ነው። እናቴን ገድሎብኝ ወይም ደግሞ አስገድሎብኝ እሱን ድጋፍ እወጣለሁ ሰልፍ እወጣለሁ ብዬ ካልኩኝ አንድ ላይ የአእምሮ ህመም አለብኝ ማለት ነው። ወይንም ደግሞ እንደዚህ ሊያደርግን ብሎ የተናገረው ሰውዬ በሽታ አለበት ማለት ነው። የመዋሸት በሽታ ማለት ነው። ብዙዎች ገንዘብ እየከፈሉ ከ300 ብር እስከ 5000 ብር እየከፈሉ እዛ ቦታ እንዳይደርሱ እንዳይመጡ እየተደረገላቸው ነው። ይሄ ዛሬ ከትላንትና ነው የተጀመረው፣ ግን ዛሬ እኔ አሁን ከመውጣት የፊት አዲስ አበባም ደውዬ እያረጋገጥኩት ነገር ነው። በነገ ዕለት ሰልፍ ማነው እንትን ማነው መከላከያን ለመደገፍ ውጡ ተብሎ ተነግሯል። ይወጣሉ ተብሎ ተነግሯል። እንግዲህ ይሄዱ ይውጡ አይውጡ አናቅም፣ ግን እስካሁን ድረስ ያለው ነገር ይሄ ነው። ይሄ ጦርነት ለኢትዮጵያ በጣም ችግር እንዳመጣባት ተናግረናል። እንደ አካሄዳችን ካላማረ ፈረንጆቹ ምንድን ነው ያሉት? ፈረንጆቹ ያሉት ነገር ቢኖር ምንድን ነው? ቁጭ ብላችሁ ችግራችሁን ፍቱት፣ አለበለዚያ አገራችሁን ታፈርሳላችሁ ነው ያሉት። እኛም አገራችሁን ታፈርሳላችሁ፣ አገራችን እየፈረሰች ነው፣ እንዲያውም ፈርሳለች ብለን ተናግረናል። ስንናገር ሲሪያ፣ ሊቢያና የመንን ነው የምንናገረው። በጣም ያላያችሁት ወይም ምናልባት አይታችሁት ይሆናል ስላልተናገራችሁት፣ አይቼው ያልተናገርኩትን ዛሬ ልናገረው። ሊቢያን፣ ሲሪያንና እንትንን ማን ነው የመንን በምንወስድበት ጊዜ ልዩነትም ቢኖራቸው ዋና ተዋናኞች ግን የውጭ ሰዎች ናቸው። ወደ 27 የሚሆኑ ሀገራት የሚሳተፉበት ጦርነት ነው እየተካሄደ ያለው። ኢትዮጵያ ነች ከሰሞኑ ራሽያንና ቻይናን ስናመሰግን ነው የከረም ነው ሲያመሰግኑ ይቅርታ ስናመሰግናል የአብይ ደጋፊ በላቸው ወይም መንግስትን የሚደግፉ ሰዎች ሰልፍ ተሰላፊዎቹ ሲኤንኤንን ሲረግሙ ቻይናንና ራሽያን ሲደግፉ ነው የታየው። ቻይናና ራሽያ ኢትዮጵያን ወደው አይደለም የሚደግፉት፣ ለኢትዮጵያም ቆመውም አይደለም የሚደግፉት። የራሳቸው የፖለቲካዊ ጥቅም አላቸው ከአሜሪካን በተጻራሪ ለመቀመጥ። ስለዚህ የነሱ ወጥቶ እንደዚህ ነው እንደዛ ነው ማለታቸው ለኢትዮጵያ አስቡ አይደለም፣ የራሳቸውን የፖለቲካም ሆነ የኢኮኖሚ የበላይነት ወይም ደግሞ እኩልነት ለማረጋገጥ ነው። እና እነዚህ ሀገራችሁ 27 ሰው ሀገሮች ናቸው አልኩት። ኢትዮጵያ ውስጥ ቱርክ፣ አረብ ኤምሬት፣ ኢራን፣ ሳውዲ አረቢያ፣ ቻይና፣ ሩሲያ፣ ሱዳን፣ ግብፅ፣ ሌሎችም አገሮች አሉበት፣ አሜሪካና አውሮፓንም ጨምረን ማለት ነው። እነዚህ በሙሉ አገራት የመን ላይ ማን ነው ሊቢያ ላይ ወይም ሲሪያ ላይ የሚያደርጉትን ነው ኢትዮጵያ ውስጥ እያደረጉ ያሉት። ከሰሞኑ በወጣ በቱርክ ጋዜጣ ዘጋቢ መሰረት ኢትዮጵያ 91 ሚሊዮን ዶላር ባለፉት 4 ወር 91 ሚሊዮን ዶላር የሚያወጣ የጦር መሳሪያ ከቱርክ ገስታለች። የቻይናውን አናቅም የአረብ ኤምሬት አናቅም። አረብ ኤምሬት ሙሉ ለሙሉ በቻይና በኩል ቻይናም በአረብ ኤምሬት በኩል ታግዛለች። ረጋብላችሁ አዳምጡ። ወጣችሁ አሜሪካን ኢትዮጵያን ይቃወማል ኢትዮጵያን መንግስት አይደግፍም አሉ። አሜሪካ ኢትዮጵያን መንግስት ይደግፋል። ስለደገፈም ያብይ መንግስት እንዲኖርለት ይፈልጋል። ስለደገፈም ጠቅላይ ሚኒስትሩ ባለበት ውይይት እንዲደረግ ይፈልጋሉ። ስለሚደግፈውም አረብ ዩናይትድ አረብ ኤምሬት በጣም ወዳጅ ከመሆኑ የተነሳ የነን የምትሸጠውን የምትልከውን ድሮን እንኳን አቁሚ አዘጊ ብሎ ለመናገር አልፈልጉም። ስለዚህ እናንተ መታወሩት የመንግስት በቃ መንግስት በሚፈልገው መንገድ ይዘውራቸዋል እናንተ ትዘይተዘውራችሁ ናችሁት። ይቅርታ አድርጉልኝ ዛሬ ያነጋገር የምክራቱም ሀገር እየፈረሰ ስለያየው ይያየው ስለሆነ ነው። እና አሜሪካኖች አብይ ለማትራፍ ይፈልጋሉ። አብይ የሌለበት ሽግግር እንዲኖር አይፈልጉም። ብሊንከን ተናግሮታል። ፊልትማን በቀደምታም ተናግሮታል። ፊልትማን እሳት ላይ ወጣ ተብሎ ትልቅ ትልቅ ፓርቲ ተደርጎ ነበር እሳት አካባቢ በቀደምታና ማይ ስቶማክ ከትከት ኢት ሜክስ ሚ ሲት ዳውን የሚል አይነት አነጋገር አለ። ድሮ ልጆችን ስንማርና በእንደዛ አይነት አማርኛና እንግሊዘኛ ኢንተርቪው ተደርጎ የአሜሪካን ጥያቄ ሆን የኢትዮጵያ ጥያቄ ግራ የተጋባ ጥያቄ አዳምጫለሁ ጥሩ ነው እና ፊልትማንም ሲናገር ጠቅላይ ሚኒስትሩ ነው በጣም አውድሶ ነው የተናገረው። ስለዚህ የአሜሪካን ያጠፋን ነው ጠቅላይ ሚኒስትሩ የራሳቸውን ስራ መስራት ስላልቻሉ ስላልሰሙ መስማት ስለማይፈልጉ ልክ እንትና ማን ነው አይ ቀድሞ አምባሳደር ያማማቱን ለተናገሩ መስማት የማይፈልግ ጠቅላይ ሚኒስትር ነው ያላቸው። መስማት ስለማይፈልጉ አሜሪካኖች ጫና አድርገዋል። ጫና በማድረግ ሰውየው እንዲሰማ ማድረግ እንችላለን ወይ ሀገር ከማውደም ህዝብ ከማስፈጀት ያቆማሉ የሚል አላማ አላቸው። ግን ያ የጠቅላይ ሚኒስትር አብይ መንግስት ይወረድ ማለት አይደለም። ፍላጎትም የላቸው አሜሪካኖች። ስለዚህ እናንተ ዝም ብላችሁ ነው የምታብዱት። ማይሆን ቃላቶች ነው የምትሰነዝሩት አሜሪካኖች ላይ። አሜሪካ ዜጋ ሆናችሁ እንደዚህ ማድረጋችሁም ራሱ እንደንድ ጊዜ ሳፍራ የዲሞክራሲ ራይት ሆኖም ይያለ ራይታችሁን ግን ሮንግ በሆነ ቦታ ላይ የምታስቀምጡት። እና እነዚህ ሀገራት ኢትዮጵያ ውስጥ እየተሳተፉ ናቸውና ተሳትፏቸው እንዲቀላል አይደለም። ሁሉም ከራሳቸው ጥቅም ነው። ጥንቃቄ አድርጉ። ኢትዮጵያ የምትፈርስበት አንደኛውና ዋነኛው ምክንያት የነዚህ ሰዎች የነዚህ ሀገራት ጥቅም ሳይስተካከልና ሳይሳካ በሚቀርበት ሰዓት ነው። ያንን የሚያሳካና የሚያሳካ አካል ደግሞ ኢትዮጵያ ውስጥ በአሁኑ ሰዓት የለም። ያለው አማራጭ ጠቅላይ ሚኒስትሩ ብዙ ጥፋት ሳያጠፉ ከስልጣናቸው ጥለው ቢወጡ ደስ ይላል። መውጣትም ደግሞ አለባቸው። አለበለዚያ ሀገር እየፈረሰ ነው ያለው። በርካታ ኢትዮጵያኖች በጦርነቱ ላይ የኃይል ሚዛኑ ወደ ማን ያደላል የሚለውን ትኩረት ያደረጉ አይመስሉም። ያ ዝም ብለው እንደ ሰዓቱ እንደ ግዢው እንደ ሰዓቱ ነው እንትን የሚያደርጉት። ምን አይነት ጉዳት ያስከትላል የሚለውንም ነገር የተገነዘበ ሰው ያለ አይመስለኝም። የጦር መሳሪያ ግዢ ቀደም ብዬ ነገራቸው ከቱርክ 91 ሚሊዮን ነው የተባለው። ከመሬት ከኤምሬትም በዚሁ መልክ እየተቀራረ ከኢራን ከሩሲያ የሰው ህይወት ከመንግስት ወገን ብቻ ከመቶ ሺህ በላይ ነው ያለፈው። ይሄ የመንግስት ወታደር ነው። የኢትዮጵያ ሰራዊት የለም ብለን የምንናገረውም በዛ ምክንያት ነው። የሞተ የቆሰለ የተማረከን ጨምረን የኢትዮጵያ መከላከያ ሰራዊት የለም። እንደ all are the chiefs where are the Indians የሚል አንድ ቃላቶች ከወራት በፊት ተናገር ጠይቄ ነበረ። የኢትዮጵያ ሰራዊት እንደዛ ነው ያለው። ከቪዲዮው ተመልከቱት። ከአሁን ከሰሞኑ ትላንት ከትላንት ወዲያ ከወጡት ቪዲዮዎች ማን ነው ጨፍሮ የሚገቡት በየከተማዎችም ጨፍሮ የሚገቡ የሚለውን ስትመለከቱ የኢትዮጵያ መከላከያ ሰራዊት የለም። ጀነራሎቹ አሉ፣ አንዳንድ ኮሎኔሎችም አሉ እንጂ ተዋጊ ሰራዊቱ ግን የምናስልፍ ነው። ይሄ የሰው ህይወት የጠፋበት ነው። ባለፈው ሳምንት ወደ 9000 የሚሆን ሰው የምግብ እርዳታ ይፈልጋል የተፈናቀላለን። 4.9 የሚሆነው ትግራይ ውስጥ ነው። ሁለት ነጥብ ሁለት ነው። ትላንትና በአማራ ሚዲያ መሰለኝ ሲናገር የሰማሁት የተቸገሩ የአማራ ሴት የተፈናቀሉ ሰዎች እርዳታ የሚያስፈልጋቸዋሉ። እውነቱን ውሸት ባይታወቅም 30 ዓመት ወደኋላ የሚጎተት የኢኮኖሚ ድክመት ደርሶብናል ብሏል። የአማራ ክልል ቱሪዝም በትግራይና አማራ ክልል ነው ቱሪዝም ሊመጣ የሚችል የነበረው፣ ሁለቱም ጋር የለም። በቱሪዝም የምናገኘው የነበረው ገንዘብ በአጠቃላይ የለም፣ ዜሮ ገብቷል። በትግራይ በርካታ ፋብሪካዎች፣ ሆስፒታሎች፣ ትምህርት ቤቶች ወድመዋል። በቢሊዮን የሚቆጠር ንብረት ጠፍቷል። ለዛ ተጠያቂው የኢትዮጵያ መከላከያ ሰራዊት ቆሞ በመመልከት የኤርትራ ሰራዊት የሻቢያ ሰራዊት የነቀለ ያጓጓዘውና ያቃጠለው ያፈረሰው ነው። ይሄ በቢሊዮን የሚቆጠር ነው። ወደፊት ብዙ ነገሮች አሉ። ያንን ተከትሎ ከወር በፊት የወጣ መግለጫ 7500 የሚሆኑ ትምህርት ቤቶች ወድመዋል ነው የተባለው። ያ የወደመው በድሮን እና በአውሮፕላን የህወሓት ተዋጊዎችን ፍለጋ በሚደረጉ ችግሮች እንትን አርሶ አደሩን በተመለከተ በትግራይም በአማራም አርሶ አደሩ ከምርት ስራው ተጎልሏል። ትምህርት ሚኒስቴር የሁለተኛ ደረጃ ትምህርት ቤት ተማሪዎችን የገበሬን ማርሳ እንትን እርሻ ማጨድ እንዲያጭዱ ለሳምንት አውጥቷል። የሚያሳፍር ነው። እነዚህ ልጆች ትምህርት እንጂ ጦርነትን ማሰብ የለባቸውም። ስለ ጦርነት ማሰብ የለባቸው። ብርሃኑ ግርግር ግን ገብቶ ተማሪዎች ለሳምንት የትምህርት ገበታቸው ላይ በህዳር ወር የትምህርት ገበታቸው ላይ ወጥተው እርሻ እንዲሄዱ የአዲስ አበባ ተማሪ የት ነው የሚሄደው የእርሻ ሰብል የሚቆርጠው? እስቲ ንገሩን። አማራ ክልል የትኛው አካባቢ ነው እንዲህ? አረ የተወናበደ ነው። ለዚህ ነው ብርሃኑ ግርግር ድሮም ጤነኛ አልነበረም፣ አሁንም በሽታው በዝቶበታል። የሚያሳፍረው ይላል እንገራቸው ብርሃኑ ግርግር ትምህርት ሚኒስቴር ከሆነ በኋላ የትምህርት ማዕከላት የአስተሳሰብ ከአስተሳሰብ ነጻ አመለካከት እንዲኖራቸው ታቅዶ ነው ዓለም ላይ የተቋቋሙት። ኢትዮጵያ ውስጥም የተማሪዎች ትግል ጀምሮ በኢህአዴግም ጊዜ በደርግም ጊዜ አሁንም ያለው አሁን እንኳን ሁሉም የአብይ ሰዎች ስለሆኑ ከፕሬዚዳንቱ እስከ ታች ድረስ ያሉት አንድ መንግስት የሚጮኸውን ብቻ እንደ ቁራ እንትን የሚያደርጉ ነው። በነገራችን ላይ ቁራ በቀደምታ ጠቅላይ ሚኒስትሩ አፋር ላይ ሆነው ሲናገሩ ቁራ አብራቸው ትጮህ ነበረ እና ደስ አላለኝም። ምን ማለት እንደሆነ አልገባኝም። ግን በአጠቃላይ ግን የትምህርት ሚኒስቴር ይህን ያህል አዋጅ አውጥቷል። ይሄ ለምንድን ነው የሚያመለክተው? መከላከያ ሰራዊት እንደሌለ፣ መከላከያ ሰራዊት ስለሌለ ገበሬው ሄዶ እንዲዋጋ ስለተደረገ፣ የእርሻ ቦታውን ትቶ ስለሄደ ለማጨድ በሚችልበት ሰዓት ወይ ታስሯል፣ ወይ ሞቷል፣ ወይ ተሰዷል ጦር ሜዳ ሄዶ። ስለዚህ ያንን ያገዝ ነው። ለዚህ ነው የሰው ህይወት ጠፍቷል ብለን ስንናገር በማስረጃ ነው። ማስረጃውም ደግሞ ራሱ መንግስት የሚሰጠን ነው። ሌላ የሚያሳፍር ነገር እንገራችሁ። የአዲስ አበባ ዩኒቨርሲቲ እና ሌሎችም ዩኒቨርሲቲዎች ይከተላሉ የሚለው የመንግስትን ሀሳብ ወግኖ የመንግስትን ፍላጎት ወግኖ የማይሳተፍ ያልተሳተፈ ምሁር የፈርስት የመጀመሪያ ዲግሪውንም ይሁን ሁለተኛ ሶስተኛ ዲግሪውን እሰርዛለሁኝ ብሏል። የዶክተር ብርሃኑ ነጋ ትምህርት ሚኒስቴር የሚመራው የአዲስ አበባ የኢትዮጵያ ዩኒቨርሲቲዎች የጎንደር ዩኒቨርሲቲ ለዶክተር ኤሌኒ የሰጣትን የክብር ዲግሪ ሰርዣለሁኝ ብሏል። የድንቁርና ማዕከል ነው። የድንቁርና ማዕከል ነው ያገኘችው። ያ ነው ይሄኛውን መንግስት የሚጠይቃት ከሆነ መንግስት ይጠይቃት እንጂ እናንተ አያገባችሁም። ነጻነታችሁን አሳልፋችሁ ሸጣችኋል። ነጻነቱን አሳልፌ አልሸጥም ያለው የትግራይ ክልላዊ መንግስት እና ህዝቦቹን አስተባብሮ ከመንግስት ጋር እየተፋለመ ነው። እናንተ ቆማችሁ በአነጋገሯ መብቷ ነው ታደርጓለች አታደርገው የሚለውን ነገር መንግስት ያጣራ እንጂ እኛ አያገባንም ብላችሁ መቆም ወደኋላ መቀመጥ ሲገባችሁ ይህን ማድረጋችሁ ለትዝብት ይጥላችኋል። አሳፋሪዎች ናችሁ። ሴትየዋ ወይዘ ዶክተር ሌኒ ከአለም ሶስተኛ ደረጃ ያለ ከፕሪስተን ነው ፒኤችዲዋን ያገኘችው። በኪንዳ የኛው መዘኑ ወደ 180 ምናምን ውስጥ ይገባሉ። ሊያድጉ ይችላሉ፣ በዚህ ሁኔታ ግን ሊያድጉ የሚችሉ አይደሉም። ይህን ሁሉ ስንመለከት የእርስ በርስ ጦርነት የተካሄደው ኢትዮጵያ ውስጥ የእርስ በርስ ጦርነት አሸናፊ የለውም። ተሸናፊ ግን እንደ ሀገር እንደ ህዝብ ግን ኢትዮጵያና ኢትዮጵያኖች ተሸናፊዎች ነን። መንግስት ይሄዳል፣ ሌላ መንግስት ይመጣል። 27 ዓመት ነው 30 ዓመት ላግባው እንጂ 30 ዓመት ሙሉ በተለያየ ምክንያት በፖለቲካ ምክንያት የሞቱትን ሰዎች ቁጥር ሲመዘን ባለፈው 3 ዓመት ጠቅላይ ሚኒስትር አብይ ከመጡ በኋላ የሞተው የሰው ቁጥር ከማንኛውም የበለጠ ነው። ከማንኛውም ደግሞ የበለጠ ነው። ይሄ ደግሞ እኔን ለምን አልተቀበላችሁም ነው፣ ሐሳቤን አይደለም እኔን ለኔ ለምን አልሰገራችሁም በሚል ነው። ኦሮሚያ ብላችሁ ብትሉ፣ አማራ ክልል ብታዩ፣ ደቡብ ብትሄዱ፣ ሶማሌ ብትሉ፣ ሶማሌን አፈረሰ፣ ከዛ ደቡብ ሄደ። ሲያንገራግሩበት እነዚህ ሰዎች መጥፋት አለባቸው፣ ስልጣናችሁን አውርዱ አላቸው። ሰነፎች ሆኑና ስልጣናቸውን ወጥተራሩ ራሱ አቋቋመ። ትግራይ መጣ ሶስተኛ። አማራ ክልል ማፍረስ ብቻ ሳይሆን ባለስልጣኖችን ማስገደላቸው የሚያሳፍር ነገር። አማራዎቹ እየሞቱ ያጨበጨውን ላብይ። ምክንያቱም ጭራቅ የተባለው 27 ዓመት ሲነገራቸው ነበረው ጭራቅ እንደ ጭራቅ የተሳላላቸው ወያኔ ተመልሶ ሊመጣ ይችላል የሚል ነው። 27 ዓመት ወያኔ ምን ሰራ የሚለውን እንኳን ጠይቆ አያውቁም። ጎበዝ የሆነ ሰው ሊደውልልኝ ይችላል፣ አሁን አይደለም ደውሎ በዚህ በዚህ ምክንያት ይሄን ነገር 27 ዓመት ወያኔ ያድርጓል ብሎ 10 ምክንያቶች ከሰጠኝ ብዙ ነገር አደረግለታለሁ ለዛ ሰው። 10 ምክንያት በደንበኛ 10 ምክንያቶች ካመጣ ከረሃብ ቅነሳ አንስቶ አገር ከማሳደግ አንስቶ አገር ስም ከማስጠራት አንስቶ አገርን ትልቅ ከማድረግ አንስቶ የዲሞክራሲ ላይ ችግር አለበት። የእሱ ብቻ ሳይሆን ተቃዋሚዎችም ጭምር ነው። ተቃዋሚዎቹ ችግር አለባቸው ብለን ስንል ደግሞ አሁን በማስረጃ አሁን የጠቅላይ ሚኒስትር አብይ ምርጫ ሲካሄድ አይተናል ተቃዋሚዎች የት እንደገቡ። 10 ሰው ሊመርጣቸው አልቻለም። ስለዚህ ደካሞች ነበሩ 27 ዓመት ሙሉ፣ አሁንም ደካሞች ናቸው። በወያኔ ኢህአዴግ ማማካኞች ትክክል አይደለም። ቢያንስ በወያኔ ኢህአዴግ ጊዜ 172 መቀመጫ አግኝተው እነ ብርሃኑ ነጋ ሸጠውት እነሱ ምስር ቤት ገቡ። የኢትዮጵያን ፖለቲካ አሁን አለንበት ደረጃ ላይ እንዲደርስ አደረጉት። ተጠያቂዎች ናቸው እነሱ በራሳቸው ደረጃ። ለማንኛቸውም የ27 ዓመት ጉዞ የነበረውን በሶስት ዓመት ጊዜ ውስጥ ከ27 ዓመቱ እጥፍ በሚሆን ሁኔታ የሰው ህይወት ጠፍቷል፣ ንብረት ጠፍቷል። ኢትዮጵያ ከታዳጊ አምስት አገራት ከሚባሉት ውስጥ ወድቃ አሁን ምን ያህል እድገት ሊኖራት ይችላል የሚለው ለመተንበይ እንኳን የዓለም የኢኮኖሚ ጠበብቶች ሊያውቁት አልቻሉም፣ ሊገምቱም አልቻሉም። ዕዳ መክፈል ያልተቻለ ኢትዮጵያ በደርግ ጊዜ ጦርነት እያካሄደ ደርግ ዕዳውን ይከፍል ነበር። በነገራችን ላይ ኢትዮጵያ ትልቁ ስራዋ ትልቁ ነገሯ ምንድን ነው? ዕዳዋን ትከፍል ነበረ። አሁን ዕዳ መክፈል ይቀርና ያል እንኳን ለመበደር ይቀርና ዕዳ ለመክፈል አልተቻለም። ስለዚህ ነው 1 ሚሊዮን ኢትዮጵያዊ አገር ግቡና በቱሪዝም በምናምን አድርጋችሁ ገንዘብ ሰብስቡ እናምጡ የሚለው። በየከተማው እየተሰራ ያለው ገንዘብ ስለሌለ ነው። ኢትዮጵያን ወዳችሁ ኢትዮጵያን ደግፋችሁ የምታወጡን ለምታደርጉ ነገር እደግፋቸው ላመሰግናችኋለሁ። ከልብ ግን ቁጭ ብለን እናውራ ካልን ግን ኢትዮጵያን ደግፋችሁ አይደለም የአብይ መንግስት እንዳይፈርስ ብላችሁ ነው። በራሱ ምክንያት አብይ ይሄዳል፣ መሄድም አለበት። 5 ዓመቱን እንደማይጨርስ አውቃለሁኝ። 5 ዓመት አይጨርስም። 5 ዓመት በምንም አይነት መልኩ አይጨርስም። ግን ከዚህ የባሰ ውድመት ከመምጣቱ በፊት ግን ጠቅላይ ሚኒስትሩ ስልጣናቸውን ቢለቁ ይመቻል። አለበለዚያ ህገ መንግስቱን ያፍርሱት። ቀላል ህገ መንግስቱን ያፍርሱና ዜሮ ብለው ይጀምሩና ከዛ በኋላ እናውራ። ህግና ህገ መንግስት አስከብራለሁ የሚል ሰው የብሔር ብሔረሰቦችን መብት ረግጦ ከአዲስ አበባ ከአራት ኪሎ ትእዛዝ እየተካሄደ ማን ፕሬዚዳንቱን ማን አቃቢ ህጉን ማን አስተማሪ ማን ፕሬዚደንት ይሁን የሚለውን ነገር የሚመጣበት ነገር ማክተማ እየተደረገ ነው። ያ ማክተማ አለበት ነው ጥያቄው። የብሔር ብሔረሰቦችን መብት ያከብራል የብሔር ብሔረሰብ እኛ ብሔር ብሔረሰቦች ነን ያልነው የነው የሚለው የኢትዮጵያ ህገ መንግስትና ትክክል አይደለም ብሎ ይላል። የአሜሪካን ዊ ዘ ፒፕል ኮን የሚለው የአሜሪካ ህገ መንግስት ዊ ዘ ፒፕል ነው የሚለው። ምንድን ነው ልዩነቱ? የቃላት ስንጠቃ ምን ሄድ ካልሆነ በስተቀር ይሄ የምሁራኖች ድክመት ነው። የምሁራኖቻችን ድንቁርና ነው። የምሁራኖቻችን ኋላቀርነ ሳይሆን አንድ ወጥ የሆነ አመለካከት ይዘን የምናደርገው ጉዞ ነው። የትም አያደርስም። አሁን ምዕራብ ትግራይ በጣም በከባድ ሁኔታ አስጊ ደረጃ ላይ ነው ያለው። የሁመራ አካባቢ የትግራይ ሰራዊት ለቆ እንደወጣው የአማራ ሚሊሻ መከላከያ በተለይ የኤርትራ ሰራዊት ከምዕራብ ከወልቃይት ጠገኔ አካባቢ ከሁመራ አካባቢ መልቀቅ አለበት ብላችሁ ተሰለፉ፣ ሰላም እንዲመጣ ነው። ከዛ በኋላ የማን ነው የምንድን ነው የሚባለው ነገር ቆጭ ብለው ያወሩት። በጉልበት ተሄዶ በጉልበት የሚቀር ነገር የለም። ሌላ ጉልበተኛ ነው የሚፈጠረው። የኤርትራ ሰራዊትን አስቀምጦ የኤርትራ ሰራዊት ያድነኛል ተብሎ የሚኬድበት ጉዞ ያከተመለት ይመስለኛል። የጊዜ ጉዳይ ነው። ይህንን ተቃውማችሁ ብትወጡ ደስታውን አልችለውም። ለማንኛቸውም የኢትዮ አሜሪካን መንግስት አዲስ አበባ ያለው የተንኮተኮተ ነው። 5 ዓመቱን አይጨርስም። አስመራ ያለው የጊዜ ጉዳይ ነው። እሱን ኤርትራኖች ናቸው የሚወስኑት። ለማንኛቸውም ግን ኢትዮጵያ ግዛት ውስጥ ካለ ጊዜ ድረስ ግን ኢትዮጵያኖች ናቸው የሚወስኑት። ማለት ከኢትዮጵያ ማስወጣት ማለት ነው። ትግራይ ኤርትራ ከገባ በኋላ ወሳኞቹ ኤርትራኖች ናቸው። የሚገርመኝ ግን በየበረሃው በየውቅያኖሱ ያ ሁሉ ኤርትራዊ ሲሞት ተጠያቂ መሆን ሲገባው ኢሳያስ አፈወርቄ ኢትዮጵያን እንዲያፈርስ ስትደግፉ ሳይ ግን ይከፋኛል እንደ ኢትዮጵያዊ። በእናንተ ብቻ ሳይሆን እናንተ አላማ አላችሁ፣ አገራችሁ ነው፣ መንግስታችሁ ነው። የእኛ ኢትዮጵያኖች ወገኖቻችን ግን ከኢሳያስ አፈወርቄ ጎን ተሰልፎ ኢትዮጵያ የምትፈርስ በኢትዮጵያን አፈርሳታለሁ አፈራርሳታለሁ ያለ ሰውዬ ከአማራ ጋር እንኳን መኖር ቆሞ መለመንም አይቻልም ብሎ የተናገረ ኢሳያስ አፈወርቄን ባንዲራ ይዛችሁ ስትወጡና ዳውን ዳውን ብላችሁ ስትጮሁ ስመለከት እስቃለሁኝ። የምስቀው ለምንድን ነው? ስለ ኢትዮጵያ አይደለም የምትዘምሩት። 27 ዓመት ሰልፍ የተወጣው ስለ ኢትዮጵያ አልነበረም። 27 ዓመት የተዘፈነው ስለ ኢትዮጵያ አልነበረም። 17 ዓመት በደርግ ጊዜ የተደረገው ስለ ኢትዮጵያ አልነበረም፣ ስለ ደርግ ነበረ። የህወሓት ልጆች አትላንታ ሲመጡ ሰልፍ ላይ ቪቫ ወያኔ መልእክታችን አድርሱልን ብለው የሚነግሩን የሆኖቹ የኢትዮጵያ ተቃዋሚ ነን ብለው የመንግስት ደጋፊ ነን ብለው ያሉ 27 ዓመት ሁሉ ግን ሲጮሁ የነበሩ ሰዎች ናቸው። እና ይህን ነው ማለት የምችለው። ለማንኛቸውም አሸናፊ የተሸናፊ የለውም፣ ያሸነፈም የተሸነፈም የለም። ሀገራችን ተጎድታለች። ሀገራችን ሰላም ትሆንበትን ለማመቻቸት ሞክሩ። ሰላም ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።